የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የአሜሪካ ድምጽ የምሽት ዝግጅታችን አሁን ጀመረ። በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ ሁለት ሴት አዳጆች ሲደፈሩ የሚያሳየው ቪዲዮ ከተለቀቀ በኋላ ተጎጂዎቹ ባጋጠማቸው መሸማቀቅ ትምህርት ከመቋረጥ መድረሳቸው ተገለጸ።
በዚህ ምክንያት አሁን ወደ ውጭ አልወጣም። ምስሉን ብዙ ሰው ስላየው ወንዶች በተለይ በመንገድ ላይ ሲሄድ ይዘልፉኛል። እናቴ በዚህ ድርጊት በጣም አዝናለች። ትምርቴንም በዚሁ ትቻለሁ። እሺ
ታባኝማሁን ልቤ በጣም ነው ያዘነው። አሁን ጧትና ማታ አለቅሳለሁ።
የሰማችኋቸው ከተጎጆች መካከለ አንዱ የሆነችውና እናቷን ለአሜሪካ ድምጽ ሰጡትን አስተያየት ተከታትሎ ነበር። ሙሉ ዘገባው በምሽቱ አብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው። ሐሙስ ጥቅምት 21 2017 ዓ.ም። ሰላም ጤና ይስጥልና አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? የአሜሪካ ድምጽ የምሽት ዝግጅታችን ጀመረ። አስማማየን እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ አብራችሁ ቆያለሁ። ለዓለም ዜናዎቹ አላ ከበደ እዚህ አብሮኛል። የስቱዲዮ ስርጭቱን የሚቆጣጠርልን ደግሞ ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vionews.com እንዲሁም በፌስቡክ @vioamharic ላይ በቀጥታ እየተከታተላችሁን እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድታመሹ እንጋብዛለን። አሁን ቀጥታ ወደ ዓለም ዜናዎች ነው የምናመራው። አለ ይጠብቃችኋል።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ኤላን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ችሎት ሳይገኙ ቀሩ። የጎርፍ አደጋ የ158 ሰዎች ሕይወት ባጠፋባት ስፓኝ አስከሬን ፍለጋው መቀጠሉ ተነገረ። የመካከለኛው ምስራቅ ግጭቶች ዘላቂ ጠባሳ ይተዋሉ አለ የዓለሙ የገንዘብ ድርጅት IMF። አሁን ወደ ዝርዝሩን ዘልቃለን። ኢላን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ዛሬ ችሎት ሳይገኙ ቀርተዋል። የመስክ የፊታችን ጥቅምት 26 ከሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አስቀድሞ ለመራጮች የሚሰጡትን የአንድ ሚሊዮን ዶላር ስጦታ አስመልክቶ የቀረበባቸውን ክስ ከሚሰማው የፔንሲልቬኒያ ችሎት መክፈቻ ላይ ነው ሳይገኙ የቀሩት። ይህም ችሎት በመናቅ የመከሰስ አደጋ ሊደቅን መቻሉ ተመልክቷል። የሪፐብሊካኑን እጩ ዶናልድ ትራምፕን የሚደግፉት ቢሊየነር ኤላን መስክ በትራምፕና በዲሞክራቷ እጩ ካማላ ሃሪስ መካከል ብርቱ ፉክክር ከሚታይበትና አንድ ሳምንት የማይሞላ ጊዜ ከቀረው ፕሬዝዳንታዊ ምርጫ አስቀድሞ ከፍተኛ መጠን ያለው ገንዘብ በስጦታ መልክ ለመራጮች የሚሰጡበት ድርጊታቸውን እንዲገቱ የፊላደልፊያ ወረዳ አቃቤ ሕግ ላሪ አስነር ያቀረቡትን ክስ ከሚያዩት ዳኛ ፊት እንዲቀርቡ ታዘው ነበር። ይሁን እንጂ መስክ ችሎቱ ዛሬ ከጠዋቱ 4 ሰዓት ላይ ሲጀምር እንደ ታዘዙት በፍርድ ቤቱ አልተገኙም። ትልቁ የዓለማችን ባለጸጋ ዳኛው አንጌሊዮ ፎግሊታ በችሎት በመናቅ ተጠያቂ ካደረጓቸው ቅጣት ሊጠብቃቸው ይችላል። በሌላ በኩል መስክ ጉዳዩን ወደ ፌደራሉ ችሎት እንዲዛወርላቸው ጠይቀዋል። ይህም እገዳው እንዲዘገይና ለመራጮች ስጦታ በመስጠቱ እንዲቀጥሉ የሚያስችል እድል የሚፈጥር ዘዴ ነው ተብሏል። ለዋና አቃቤ ሕግነት በተወዳደሩበት ወቅት ለዲሞክራቶች ያላቸውን ድጋፍ ያንጸባርቁት ክራስነር የቴስላን ዋና ስራ አስፈጻሚ መስክንና ለፖለቲካ ድጋፍ ያቋቋሙትን አሜሪካ ፓክ የተባለ ቡድናቸውን በመራጮች ላይ ተጽዕኖ ለማሳደር በታለመ ህገወጥ ስራ ነው የወነጀሉት። መስክ የአንድ ሚሊዮን ዶላሩን ቼክ የነጻ ንግግርና የጦር መሳሪያ ባለቤትነት መብቶችን ለመደገፍ ቃል ከገቡ ሰዎች ውስጥ የሎተሪ ዕጣ ለደረሳቸው ሲሰጡ መቆየታቸው ነው የተዘገበው። የጎርፍ አደጋ የአንድ መቶ ሀምሳ ስምንት ሰዎች ህይወት ባጠፋባት ስፓኝ አስከሬን ፍለጋው ቀጥሏል። የአደጋ ጊዜ ሰራተኞች 155ቱ ከምስራቃዊ ቫሌንሲያ ግዛት የሆኑበት እስካሁንም በተረጋገጡት መረጃዎች መሰረት በጠቅላላው 158 ሰዎችን ህይወት በቀጠፈው በስፓኝ በደረሰው በዚህ ከባድ የጎርፍ መጥለቅለቅ አደጋ በህንጻ ፍርስራሽ ከተቀበሩና ጎርፉ ከወሰዳቸው ተሽከርካሪዎች ውስጥ የአስከሬን ፍለጋ ስራው ቀጥሏል። በዚያች ሀገር ታሪክ በገዳይነቱ ከሁሉ የከፋው መሆኑ የተነገረለት የተፈጥሮ አደጋ ያስከተለው ዮሐናዳ ከከመረው ጭቃና ከፍርስራሽ የሚወጡት አሳዛኝ ዜናዎች አላበቁም። ጎርፉ ያስከተለው ጉዳት ሱናሚ በመባል የሚታወቀውንና የመሬት መንቀጥቀጥን ተከትሎ የሚደርስ እጅግ አደገኛ ማዕበል የሚያስከትለውን አደጋ የሚያስታውስ ነው ተብሏል። በህይወት የተረፉት የሟች ወዳጅ ዘመዶቻቸውን በአደጋው የተቆራረጠ አካል ለመሰብሰብ አሳዛኝ ጣ መዳረጋቸውም ተመልክቷል። ከሜዲትራኒያን ባህር ዳርቻ ከባርሴሎና በስተደቡብ በሚገኘው ቫሌንሲያ በደርዘን ከሚቆጠሩ መንደሮችና የመኖሪያ አካባቢዎች ተሽከርካሪዎች አንዳቸው በሌላው ላይ ተነባብረው ከስራቸው የተነቀሉ ዛፎች እና የኤሌክትሪክ ምሰሶዎች ወዳድቀው እንዲሁም የቤት ዕቃዎች ተከምረው ይታያሉ። የገቡበት ያልታወቁ ሰዎች አጠቃላይ ቁጥር እስካሁን በውል ካለመለየቱም ባሻገር የተጎጂዎች ቁጥር ከተነገረውም ሊጨምር እንደሚችል ተዘግቧል። የመካከለኛው ምስራቅ ግጭቶች ዘላቂ ጠባሳ ይተዋሉ ሲል የዓለሙ ገንዘብ ድርጅት IMF አሳሰበ። ጋዛ፣ ሊባኖስ እና ሱዳን አሁንም ድረስ እየተካሄዱ ባሉ ግጭቶች ከደረሰባቸው ውድመት ለማገገም 10 ዓመታት ይወስድባቸዋል ሲል የዓለሙ ገንዘብ ድርጅት በዛሬው ዕለት በሰጠው መግለጫ የአገሮችን እድገት የተመለከቱ ትንበያውን ዝቅ አድርጓል። የእስራኤል ጦር ኃይል በጋዛ ሰርጥ በሐማስ እንዲሁም ሊባኖስ ውስጥ በሄዝቦላ ላይ የከፈታቸው ጦርነቶችና የሱዳኑ የእርስ በርስ ጦርነት ዘላቂ ተጽዕኖ የሚያሳድሩ ናቸው ሲል አስጠንቅቋል። ዓለም አቀፉ የገንዘብ አበዳሪ ተቋም አያይዞም ግጭቶቹ የሚያደርሱት ጉዳት ፈጥኖ የማይሽር ዘላቂ ጠባሳ ጥሎ የሚያልፍ ነው ብለዋል። IMF እየተገባደደ ባለው የአውሮፓውያኑ 2024 ውስጥ በመካከለኛው ምስራቅና በሰሜን አፍሪካ ይዘገባል በሚል ሰጥቶት የነበረውን የእድገት ትንበያም ወደ 2.1% ዝቅ በማድረግ ለዚህም ምክንያቱ ጦርነትና የነዳጅ ምርት መቀነስ ያስከተለው መሆኑን አመልክቷል። የድርጅቱ የመካከለኛው ምስራቅና የመካከለኛው እስያ ጉዳዮች ዳይሬክተር ጂሃድ አዙር ዛሬ ዱባይ ላይ ለጋዜጠኞች በሰጡት መግለጫ ያዝነው ዓመት በሰው ልጆች ላይ እጅግ አሰቃቂ ጉዳትና ዘላቂ ኢኮኖሚያዊ ውድመት ያስከተሉ ግጭቶች የተስተናገዱበት ፈታኝ ዓመት ነበር ብለውታል። በመጨረሻም ቻይና ፓኪስታን ስለሚገኙ ዜጎቿ ደህንነት የሰጠችውን አስተያየት ፓኪስታን ግራ የሚያጋባ አለችው። ቤጂንግ በዚያች ሀገር ያሉ ዜጎቿን ደህንነት አስመልክቶ የሰነዘረችውን ትችት ውድቅ ያደረገችው ፓኪስታን ግራ የሚያጋባና በጎረቤት ሀገሮች መካከል መሰረት የጣለ ዲፕሎማሲያዊ ስርዓትን የሚቃረን ነው ብለዋለች። የውጭ ጉዳይ ሚኒስትር ቃል አቀባይ ሙምታዝ ባሎክ እስላማባድ ላይ በተካሄደው ሳምንታዊ ጋዜጣዊ መግለጫ ወቅት ሲናገሩ የሀገራቸው መንግስት በፓኪስታን ለሚገኙ የቻይና ዜጎች በዚያ ስለሚካሄዱ ፕሮጀክቶችና ተቋማት ደህንነት መረጋገጥ ትኩረት ይሰጣል ብለዋል። ባሎኪን የተናገሩት ፓኪስታን በሀገሯ ለሚገኙ በርካታ ቻይናውያን ሰራተኞች መገደል ምክንያት ተጠያቂ በሆኑ ታጣቂዎች ላይ እርምጃ መውሰድ አለባት ሲሉ በእስላማባድ የቻይና አምባሳደር ጂያንግ ዛይዶንግ የሰነዘሩትን ያልተለመደ ማሳሰቢያ ተከትሎ ነው። ጂያንግ ሁከቱን ተቀባይነት የሌለው ሲሉ ቤልት ኤንድ ሮድ በተሰኘው የቻይናዊ መሰረተ ልማት ግንባታ ይደናቀፋል ሲሉም አሳስበዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ለዓለም ዋና ዋና ዜናዎች አላ ከበደን አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ እየተላለፈላችሁ የሚገኘውን የሐሙስ ምሽት ዝግጅታችን ነው። እያስተናገድኳችሁ ያለሁት አስማማው አየነው ነኝ። በምሽቱ ወይብና ማህበራዊ ድረገጽ ፕሮዲውሰራችን አባየሁ ገበያው ናት። የምሽቱ ዝግጅት ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ዝግጅቶቻችን ድረስ አብራችሁን ትቆዩ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ ሁለት ሴት አዳጊዎች ሲደፈሩና አሰቃቂ ጾታዊ ጥቃት ሲደርስባቸው የሚያሳየው ቪዲዮ ከተለቀቀ በኋላ ተጎጂዎቹ ባጋጠማቸው ማሸማቀቅ ትምህርት እስከማቋረጥ እንዳደረሳቸው ከተጎጂዎቹ አንዷ የሆነችው የሰባተኛ ክፍል ተማሪ ገለጸች። በጉልበት ስራ የሚተዳደሩት የአንደኛዋ ተጎጂ እናት በልጃቸው ላይ በደረሰው ጥቃት ክፉኛ እንዳዘኑ ገልጸው ፍትህ ለማግኘት አቤት ማለታቸውን ተናግረዋል። ድርጊቱን ፈጽመዋል በተባሉ ግለሰቦች ላይ ጸጥታ አካላት እርምጃ መውሰዳቸውን የነቀምቴ ከተማ ሴቶችና ሕፃናት ጽሕፈት ቤት የሕግ ባለሙያ ለአሜሪካ ድምጽ ተናግረዋል። ገልሞ ዳዊት ተጨማሪ አለው።
እሁድ ጥቅምት 17 ቀን 2017 ዓ.ም ተመረጥ ምሽት ጀምሮ በማህበራዊ ሚዲያ ላይ የተሰራጨው አሰቃቂ ቪዲዮ ሁለት አዳጊ ሴቶች በሁለት ወንዶች መደፈር ጥቃት ሲደርስባቸው ያሳያል። የአሜሪካ ድምጽ በተመለከተው 42 ሰከንድ በሚቆየው ቪዲዮ ውስጥ ሁለት አዳጊ ሴቶች በሁለት ወንዶች ሲደፈሩ የሚያሳይ ነው። አንደኛዋ የደፋሪዋን ስም እየጠራች እንዲተዋስት ለምን ይስማል? አዳጊዎቹም በፍረትና በመሽማቀቅ አንገታቸውን በጉልበታቸው ውስጥ ቀብረው ይታያሉ። ሌሎች በርካታ ወንዶችም ሁኔታውን በስልካቸው ሲቀርጹ ይታያል። የአሜሪካ ድምጽ ድርጊቱ የተፈጸመው የት እንደሆነ ለማወቅ ባደረገው ማጣራት ድርጊቱ እሁድ መስከረም 7 ቀን 2017 ዓ.ም በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ መከሰቱን ከተጎጂዎቿ አንዷ ከሆነው አዳጊ ቤተሰብ ሰምተዋል። ስሟን የማንገልጻት አዳጊና የ7ኛ ክፍል ተማሪ የሆነችው ተጎጂ በእለቱ ነቀምቴ ከተማ ማረሚያ ቤት ጀርባ ባለ ቦታ በርሷና በሴት ጓደኛዋ ላይ ጥቃቱ መፈጸሙን ገልጻለች። ጥቃቱም እንዴት እንደተፈጸመባቸው ስታስረዳ መስከረም 7 ከትምህርት ቤት ወደ ቤት ሲመለሱ ከዚህ በፊት የሚያውቋቸው ሁለት የባጃጅ ተሽከርካሪ ሹፌሮች ሰላም ካሏቸው በኋላ እነርሱም በአንድ አቅጣጫ እንደሚሄዱ እንደገለጹላቸው ትናገራለች። የአዳጊዋን ድምጽ ለደህንነቷ ስንል ቀይረናል።
ቤት በኩል እንደምንሄድ ስንጠይቅ እነርሱም በሷ አቅጣጫ እንደሚሄዱ ሲነግሩን ተሳፈርን። ከዚያ ደን ነገር ያለበት አካባቢ ደረስን። ቦታው ለገ ኢንዱስትሪ ይባላል። ወደዚያ ከወሰዱን ልጆች አንደኛው ለልሳ ይባላል። እሱ አካባቢ ላይ ከብት የሚጠብቁ ጓደኞች አሉት። ከዚያ እሱ ገሜ የሚባል ጓደኛውን ወደ ጫካ እንድንገባ ይነግረዋል። እኔም ቢስል በጉልበት ወደ ጫካው ይዘውን ገቡ። ወዲያው አንድ ፊቱን የማላስታውሰው ትልቅ ሰው ዱላ ይዞ ልብሳችንን አስወለቀን። ከዚያ ይሁሉ ሲደርስብን ሌሎች ደግሞ ቪዲዮ ይቀርጹ ነበር።
የ7ኛ ክፍል ተማሪ መሆኗን የገለጸችው ይታዳጊ ሴት ልጅ ጥቃቱ በሚደርስባቸው ጊዜ ቢያንስ ወደ 10 የሚገመቱ ሰዎች እንደነበሩ ገልጻ ይዟቸው የመጡት ሁለቱ የባለ 3 እግር ተሽከርካሪ ባጃጅ ሹፌሮች የመድፈሩን ጥቃት ሲያደርሱባቸው የተቀሩት ድርጊቱን በተንቀሳቃሽ ስልካቸው ይቀርጹ እንደነበረ ተናግራለች። በዚህ በደረሰባት ድርጊት መሽማቀቅ የተነሳ ትምርቷንም ለማቋረጥ መገደዷን ትናገራለች።
በዚህ ምክንያት አሁን ወደ ውጭ አልወጣም። ምስሉን ብዙ ሰው ስላየው ወንዶች በተለይ በመንገድ ላይ ሲሄድ ይዘልፉኛል። እናቴ በዚህ ድርጊት በጣም አዝናለች። ትምርቴንም በዚሁ ትቻለሁ።
በዚህ ጥቃት ከደረሰባቸው ለሴት ልጆች 3ኛ ልጃቸው መሆኗን የአዳጊዋ እናት ለአሜሪካ ድምጽ ተናግረዋል።
መጀመሪያ እንደሰማው ልጄን የጥቃት ደርሶብሻል ወይ ብዬ አባብዬ ጠይቄያት ነበር። አልናገራለች። በህግም እንጠይቃለን ብላትም አሻፈረኝ አለች። ከዚያ ጓደኞቿ የተቀረጸውን ቪዲዮ አይተው ነገሩኝ። ከዚያም ዝም ብዬ ቁጭ እንዳለልና እንዳመለከት ነገሩኝ። ከዚያ በኋላ ጤና ጣቢያ ወስጄ አስመረመርኳትና ውጤቱን ይዤ 05 ፖሊስ ጣቢያ አስገባሁ። ይሄ ከሆነ ይሄው አሁን አንድ ወር ሙልቶታል።
በጉልበት ስራ እንደሚተዳደሩ የገለጹት እናት በደረሰው ጥቃት ክፉኛ እንዳዘኑ ይናገራሉ።
ልቤ በጣም ነው ያዘነው። አሁን ጧትና ማታ አለቅሳለሁ። ልጄን በየሰው ቤት ተመላልሼ እየሰራሁ ነው ያሳደግኳት። እኔ የኖርኩበት ያለሁት እጣ ፈንታ እንዳይደርሳት ስባዝን ልጄ እንደዚህ አይነት ሁኔታ ላይ ወደቀች። አዝኛለሁ። በዚያ ላይ ትምህርቷንም ለመቀጠል አልቻለችም። መጀመሪያ ስትሄድ ልጆች አፌዙባት። ከዚያ አባብዬ ከሁለት ቀን በኋላ ስልካት አሁንም ተሰብስበው ይስቁብኛል ስላለች ቤት ነች። በሚቀጥለው ዓመት ሌላ ዘመድ ቤት ልኪያት ለማስተማር ሞክራለሁ።
የነቀምቴ ከተማ ሴቶችና ሕፃናት ጽሕፈት ቤት የሕግ ባለሙያ ወይዘሮ ሸዋዬ ዲዳም ቪዲዮው በማህበራዊ ሚዲያ በስፋት መጋራቱን ተከትሎ መስማታቸውን ለአሜሪካ ድምጽ ተናግረዋል።
በዚህ ሳምንት ማህበራዊ መገናኛ ብዙሃን ላይ በብዛት መጋራቱን ተከትሎ ነበር እኛም የሰማነው። ወዲያውኑ ወደ ወረዳ አንድ ፖሊስ በአካል ሄጄ ጠየቅኩ። እነርሱም ተጎጂዎች መጥተው አቤት ብለው እንደነበርና በኋላ እንዳልተመለሱ ገለጹልን። አቤቱታው መስከረም 20 ፖሊስ ጣቢያ ደረሰና ድርጊቱ ደግሞ መስከረም 7 መፈጸሙን ያወቅነው።
ይህን ተከትሎም በድርጊቱ ተሳታፊ ናቸው የተባሉት በሕግ ቁጥጥር መዋላቸውንም ወይዘሮ ሸዋዬ ተናግረዋል።
ወዲያውኑ ነው ተጠርጣሪዎቹ በቁጥጥር ስር እንዲውሉ የተደረገው። ድርጊቱን የፈጸሙት በተንቀሳቃሽ ስልክ ቀርጸው በማህበራዊ መገናኛ ብዙሃን አሳራጭተዋል የተባሉትን ጨምሮ 6 ሰዎች በቁጥጥር ስር ውለዋል። የመድፈር ጥቃቱን ፈጽመዋል ከተባሉት አንደኛው ወንድ ልጅ በመፈለግ ላይ ነው። በቁጥጥር የዋሉትም ፍርድ ቤት ቀርበው ፖሊስ ምርመራ ያጣራባቸው ነው።
ድርጊቱ ልብ የሚሰብር ነው ሲሉ የገለጹት ወይዘሮ ሸዋዬ ትምርቷን ያቋረጠችው ሴት ልጅ ወደ ትምርት ገብታው እንድትመለስ እየሰራነን ይላሉ።
ቪዲዮ ከነንቀም ንገድ ይሴት ይመሰለው ሊገድ ይደደበ።
ይህን ቪዲዮ ቀርጸው በዚህ መልኩ ያጋሩት ሁሉም እናትና ሴት ልጅ እህት አሏቸው። ይህ ሲሆን በጣም ልብ የሚሰብር ነገር ነው። እኔ የሴት ልጅ እናት ነኝ። በጣም አዝኛለሁ። አዳጊዋ ትምርቷን እንዳታቋርጥ ወላጆቿ ወደ ሌላ ትምርት ቤት አዛውረው እንዲያስተምሯት ጠይቀናቸዋል።
ተጎጂዋ አብሯት ጥቃት የደረሰባት ሌላኛው ሴት ልጅ በከተማው እንደሌለች አክላስት ገልጽ ለደረሰባት ጥቃት ፍትህ እንድትሰጣትም ጉዳዩን በፍርድ ቤት እየተከታተለች እንደሆነች ለአሜሪካ ድምጽ ገልጻለች። የተጎጂዋ እናትም የመንግስት የጸጥታ ኃይሎች የወንጀሉ ፈጻሚዎችን በቁጥጥር ማዋልን አመስግነው ነገር ግን አሁንም በልጃቸው ላይ ጥቃት አድርሷል ያሉት ሁለተኛ ተጠርጣሪ ላይ ክትትል እንዲደረግና በቁጥጥር ውሎ ፍርድ ቤት እንዲቀርብ ተማጽነዋል። ቪኦኤ ስለዚህ ድርጊት ከምስራቅ ወለጋ ዞንና ከነቀምቴ ከተማ የጸጥታ መዋቅሮች ተጨማሪ መረጃ ለማግኘት ለቀናት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ከዋሽንግተን ዲሲ የተላለፈላችሁ የሚገኘው የአሜሪካ ድምጽ ያሙስ ምሽት ዝግጅታችን እንደቀጠለ ነው። ቀደም ሲል የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ ከታጠቁ ኃይሎች ጋር ንግግር እየተደረገ መሆኑን ጠቅላይ ሚኒስትሩ በድጋሚ ተናግረዋል የሚለው ነው። በመንግስትና በፋኖ ታጣቂ ቡድን መካከል መግባባት ለመፍጠር የአፍሪካ ህብረትን ጨምሮ የተለያዩ አካላት ጥረት ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ይሁን እንጂ በተለያዩ ምክንያቶች የሰላም ጥረቶች እስካሁን እንዳልተሳኩ ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽ ላይ አብራርተዋል። ኢትዮጵያ የቀይ ባህር ተደራሽነት ጥረቷን በሰላማዊ መንገድ እንደምትቀጥልም ጠቅላይ ሚኒስትሩ ገልጸዋል። በኢትዮጵያና በኤርትራ መንግስታት መካከል ያለውን አለመግባባት የሚያንጸባርቅ ንግግርም አድርገዋል። ኬኔዲ አባተ ዝርዝራለሁ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ ጥቅምት 21 ቀን በተካሄደው የህዝብ ተወካዮች ምክር ቤት አራተኛ አመት ሶስተኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል በኢትዮጵያ የቀጠለው የሰላም ጦት ጉዳይ የሚገኝበት ሲሆን የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት የምክር ቤቱ አባል አቶ አበባው ደሳለው ስለ ፖለቲካዊ መፍትሄ ጠይቀዋል።
መንግስት ይህን የሰላምና ጸጥታ ችግር ለመፍታት እየሄደ ያለው አካሄድ ወታደራዊ ነው። እስካሁን ፖለቲካዊ አካሄዱን ለምን አልደፈረም? ለምን ፖለቲካዊ መፍትሄ ላይ መንግስት የደከመው? ለእውነተኛ ድርድርና ውይይት በይፋ ጥሪ ያቀርቡ ችግሩ ለምንድን ነው ለመፍታት የማይጠጋው?
ጠቅላይ ሚኒስትሩ በሰጡት ምላሽ በአማራና በኦሮሚያ ክልሎች ከሚንቀሳቀሱ ሰላም ፈላጊ ካሏቸው የታጠቁ ቡድኖች ጋራ ንግግር እየተደረገ ቢሆንም የተለያዩ ፈተናዎች እየገጠሙት ነው ብለዋል።
ከዚህ ቀደም እንደነሳው የተከበረው ምክር ቤት ማወቅ ያለበት ጉዳይ በአማራ አካባቢ የሚንቀሳቀሱ በኦሮሚያ አካባቢ የሚንቀሳቀሱ ኃይሎች ንግግር አለን ንግግር የለን እንዳይመስላችሁ፣ ግን ንግግር የሚያደርጉና ሰላም የፈልጉትን ሰዎች እንዴት እንነጋገራለ ከዚህ መንግስት ጋር ብሎ የሚወቁ ሰዎች ደግሞ አሉ፣ እዚህም አሉ፣ እዛም አሉ። እና እነዛ ሰላም ፈላጊዎቹ ትንሽ ደበቅ ይላሉ እንጂ ንግግር የለም ማለት አይደለም። መጠየቅ ብቻ ሳይሆን ንግግርም ጀምረናል። ግን ለቀረው እርሶ የሚያግዙ እኛ እንፈልገው ሰላም ሰላም ነው። አንድ ወንድም ገለ ምን እናገኛለን? በዚያ መንገድ ማንም እንደማያሸንፍ እናውቃለን። ማንም ስጋት ኖሮብን አይደለም። ግን ምን ያደርግልናል? እኛ ብንገዳደል ምን ፋይዳ አለ? አይጠቅምም። የሚያስፈልገው ሰላም ነው።
ጠቅላይ ሚኒስትሩ ከታጣቂዎች ጋራ ንግግር እየተደረገ ስለመሆኑ ከዚህ ቀደምም የተናገሩ ቢሆንም ከአማጽያን ታጣቂዎች በኩል ግን በይፋ የተሰጠ ማረጋገጫ የለም። በዛሬው የህዝብ ተወካዮች ምክር ቤት ቆይታቸው በአማራ ክልል ባለው ወቅታዊ ጉዳይ ላይ ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትሩ በክልሉ ያለው ግጭት ሰላማዊ መፍትሄ እንዲያገኝ የአፍሪካ ህብረትን ጨምሮ የተለያዩ አካላት ጥረት ማድረጋቸውን አብራርተዋል።
አሁን ደግሞ ይናገሩ ያውጁ ባሉት ግን ሁሌ በራችን ክፍት ነው፣ ሞክረናል የአማራ አካባቢ ሰዎች አነጋግረን ሽማግሌ ጠይቀን ሽማግሌ ልከን በአፍሪካ ዩኒየን በኢጋድ ሙከራዎች ይደረጋሉ። እርሶም ቢያደርጉ በደስታ እንቀበላለን። ሁሌም ሰላም ነው እኛ የምንፈልገው። በዛ ቢቀጥል ጥሩ ነው ብዬ ነው የማምነው።
ኢትዮጵያ ራስዋን እንደ ነጻ ሀገር ከምትቆጥረው ሶማሌላንድ ጋራ የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ስለተፈጠረው ውጥረትም ከምክር ቤቱ አባል አቶ ወጌ ቁፋ ጥያቄ ተነስቶ ምላሽ ተሰጥቶበታል።
ከሶማሌላንድ ጋር በተፈራረምነው የመግባቢያ ሰነድ ጋር በተያያዘ የተፈጠረውን አላስፈላጊ የዲፕሎማሲ ውጥረት የማርገብ እንዲሁም የሀገራችንን ገጽታ ለማጠልሸት የሚካሄደውን ዘመቻ የማክሸፍ ስራ መከናወኑን ተገልጸዋል። ክብር ጠቅላይ ሚኒስትር፣ እነዚህን ተግባራት ምን እንደሆኑና ያመጡትንም ውጤት ልገልጹልን።
ጠቅላይ ሚኒስትሩ በሰጡት ምላሽ የባህር በር ከማግኘት ባለፈ ከሶማሊያ ጋር ምንም አጀንዳ የለንም ያሉ ሲሆን ኢትዮጵያ የቀይ ባህር ተደራሽነት ፍላጎቷን ለማሳካት በሰላማዊ መንገድ ጥረቷን ትቀጥላለች ብለዋል።
ሶማሌ በሽም ይቆጠር ሰው ነው እኮ የሞተብን፣ በሽም ይቆጠር ሰው እኮ ነው የሰዋነው ለጋራ ሰላም ብለን። አሁን እንፈልገው እሱ ነው። ሶማሊያ አካባቢ መስከን መረጋጋት ናሽናል ኢንትረስት ማስቀደም እንዲችሉ ግዜ ሰጥተናል። እንታገሳለን። ቀልብ እንዲገዙ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማ፣ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ ሻይ ምናደርግ ምን ደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም።
ከቀይ ባህር ጋር በተገናኘ ማብራሪያ በሚሰጡበት ወቅት የምክር ቤቱ አባላት ዘለግ ባለ ጭብጨባ ያጀቧቸው ጠቅላይ ሚኒስትሩ በኢትዮጵያ ላይ ሊቃጣ የሚችል ያሉትን ወረራ የመመከት በቂ አቅም አለን ሲሉም አክለው ተናግረዋል።
ይህን አስታጥቆ ግን ነገ ውጊያ ይነሳል በሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያ ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መወር አይችልም። ማንም ለመመከት የሚያስችል በቂ አቅም አለ። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን፣ ጀግኖች ነን፣ ሰው አንነካም። ከነኩን ግን ለማንም አንመለስም። ስጋት የለብን።
ጠቅላይ ሚኒስትሩ ይህን ያሉት ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ከሶማሊያ ጋር ያለው ውጥረት እያየለ በሄደበት ወቅት ነው። ስምምነቱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ከኢትዮጵያ ጋር በተለያየ መልኩ አለመግባባት ውስጥ ከሚገኙት ከግብጽና ኤርትራ ጋር የሶስትዮሽ የጋራ ደህንነት ስምምነት ከሰሞኑ አስመራ ላይ መፈጸማቸው ይታወቃል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ግብጽና ኤርትራ የሶማሊያ ሉዓላዊነት እንዲከበር ጥሪ አቅርበው ነበር። ሶስቱ ሀገራት በአስመራ ያደረጉትን ስብሰባ ተከትሎ ባወጡት መግለጫ ሶማሊያ የባህርና የየብስ ድንበሯን መከላከል እንድትችል እንዲሁም የግዛት ሉዓላዊነቷን ማስከበር ትችል ዘንድ የሶስቱን ሀገራት ግንኙነት ለማሳደግ ተስማምተናል ማለታቸውን መዘገባችን ይታወቃል። ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው ከኤርትራ ጋር ያለውን አለመግባባት የሚያንጸባርቅ ንግግርም አድርገዋል።
አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ነው። ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሼቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም።
ጠቅላይ ሚኒስትር አብይ የህዳሴው ግድብን የኮሪደር ልማትና የኑሮ ውድነትን ጨምሮ በሌሎችም ኢኮኖሚያዊና ማህበራዊ ጉዳዮችም ላይ ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን የመንግስት ሰራተኞች የደሞዝ ማሻሻያ ከተያዘው ጥቅምት ወር ጀምሮ ተግባራዊ እንደሚሆን ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀደም ሲል የዛሬ ምክር ቤት ሁሉን የተመለከተውን የኬኔዲ አባተን ዘገባን ተከታትለን ተመለስ ነው። ቀጣዩ የትንታኔ መጽሔታችን ደግሞ የታገዱት የመቀለ ከተማ አዲስ ከንቲባ ስራቸውን እንዲቀጥሉ ምክር ቤቱ ስለመወሰኑ ይመለከታል። በቅርቡ በመቀለ ከተማ ምክር ቤት ለከንቲባነት የተሾሙትና ሹመታቸው በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የታገደው የመቀለ ከተማ ምክር ቤት ዶክተር ረዳ በረህ ስራቸውን እንዲቀጥሉ የከተማዋ ምክር ቤት ወስኗል። ምክር ቤቱ ዛሬ አሙስ ባካሄደው አስቸኳይ ጉባኤ በአወዛጋቢ የከተማዋ ከንቲባ ሹመት ላይ የተወያየ ሲሆን የጊዜው አስተዳደሩ ፕሬዚዳንት እግዱ እንዲያነሱ ጠይቋል። ይህ ካልሆነ ግን የምክር ቤቱ ውሳኔ እንዲተገበር ወስኗል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተሾሙት ከንቲባ ጎት ስልጣን በመያዝ የጊዜያዊ አስተዳደሩ ስራ ያደናቅፋሉ ሲሉ ከሹመቱ ማገዳቸው ማስታወቃቸው ይታወሳል። ሙልጌታ ጽባ በዚህ ጉዳይ የተጨማሪ ያለው
የመቀለ ከተማ ምክር ቤት ዛሬ ሐሙስ ጥቅምት 21 ቀን 2017 ዓ.ም ባካሄደው ጉባኤ በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የታገዱትና በቅርቡ በምክር ቤቱ የተሾሙት ከንቲባ አወዛጋቢ ጉዳይ በመወያየት ከንቲባው ስራቸው እንዲቀጥሉ ወስኗል። ከሶስት ሳምንታት በፊት የመቀለ ከተማ ከንቲባ ሆነው እንዲሰሩ ምክር ቤቱ ዶክተር ረዳ ይበርሀ ሹሟቸዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተሾሙት ከንቲባ ህገወጥ ስልጣን በመያዝ የጊዜያዊ አስተዳደሩ ስራ እያደናቀፉ ናቸው፣ በዚህም ምክንያት በከተማዋ ከንቲባ ስም እንዳይንቀሳቀሱ በማለት እንዳገዱ ባለፈው ሳምንት መጨረሻ በጻፉትና በክልሉ ብዙሃን መገናኛ በተሰራጨው ደብዳቤያቸው ገልጸው ነበር። ምክር ቤቱም በዛሬው አስቸኳይ ጉባኤ የአቶ ጌታቸው ውሳኔ በመቃወም አዲሱ ተሿሚ ከንቲባ ስራቸው እንዲቀጥሉ ወስኗል። የውሳኔው ሐሳቡ ያነበቡት የምክር ቤቱ ህግና አስተዳደር ቋሚ ኮሚቴ ሰብሳቢ ወይዘሮ አበባ አብርሃም
ሸምናዮም ሐላፊ ስታረ ቤት ምክሪ ለጥደቀሎም መድራትን መተግበር በጀት
የተሾሙ ተላፊ የተከበረው ምክር ቤት ያጸደቀላቸው ስራዎችና ባጀት ለማስፈጸምና በወቅቱ የልማት ስራዎች እንዲፈጸሙ እግዱ እንቅፋት ስለሆነ በግዛው አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የተጻፈው ደብዳቤ ይፋስ ቾኳይ እንዲያነሱት እንጠይቃለን። ይህ ካልሆነ በምክር ቤት ውሳኔ እንድተገበር እናሳውቃለን።
የከተማዋ ምክር ቤት ከንቲባ የመሾም የመሻር በጀት የማጽደቅና የመቆጣጠር ስልጣኖች እንዳሉት በመጥቀስ ምርጫ እስከሚካሄድ ድረስ ኃላፊነት እንዳለው ህግዎች በመጥቀስ ወይዘሮ አበባ አቅርበዋል። የውሳኔ ሐሳቡ ባብላጫ ድምጽ በሁለት ድምጽ ተአቅቦ ጸድቋል። የምክር ቤቱ አባል የሆኑት አቶ ጸጋይ ገብረኪዳን በበኩላቸው የከተማዋ ከንቲባ ተጠሪነቱ ለምክር ቤቱና ለክልሉ ፕሬዝዳንት ነው ብለው በዚህም መሰረት በመመካከር ነው መሾም የሚገባው ሲሉ ለአሜሪካ ድምጽ ገልጸዋል።
ከዚህ አንጻር ከተፈጠረው ፖለቲካዊ ልዩነት አንጻርም ከተጀመረው የልማትና የጸጥታ ስራዎች አንጻርም ከመስቀጠል አንጻር ሲታይ አብሬ መስራት ቸገራለሁ፣ ስለዚህ ይሄ መስተካከል አለበት የሚል ደብዳቤን ተጻፈን መቃለን። ህግ አንጻር ሲታይ የማለት ስልጣንም አላቸው። ከነዋሪያ ሁኔታ አንጻር ሲታይም የተጀመረው የልማትና የጸጥታ ስራዎችን ከመስቀጠል አንጻር ሁኔታውን ሰከን ብለን አይተን ተመካክረን መስቀጠል ይሻላል የሚል እምነት አለኝ።
የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ባለፈው ሳምንት መጨረሻ በጻፉትና በክልሉ ብዙሃን መገናኛ በተሰራጨው ደብዳቤያቸው ለዶክተር ረዳይ በርሀ ባሉበት ብለው የጻፉት ሲሆን ዶክተር ረዳይ የመቀለ ከተማ ምክር ቤት በመጠቀም የአስተዳደሩን ስራ በማደናቀፍ በተሰማራ ቡድን ተመርጣችሁ ጸረ ጊዜያዊ አስተዳደሩ እየተንቀሳቀሳችሁ ናችሁ በማለት ከሰዋል። የከተማዋ ከንቲባ ተጠሪነቱ ከምክር ቤቱ በተጨማሪ ለክልሉ ርዕሰ መስተዳደር ነው ያለው የአቶ ጌታቸው ደብዳቤ ጸረ ጊዜያዊ አስተዳደሩ የተሰለፈ በአስተዳደሩ ስር ሆኖ ለመምራት አግባብነት የለውም ብለዋል። ስለዚህም በመቀለ ከንቲባነት ስም ማንኛውም አይነት ተግባር እንዳይፈጽሙ ከስራቸው ያለው አመራር ደግሞ በርሳቸው የሚተላለፍ ማንኛውም ትዕዛዝ እንዳይቀበሉ አቶ ጌታቸው ማገዳቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
አሜሪካ ድምጽ ለእናንተ እየተሰሚ ይገኛል። የምሽት የአሜሪካ ድምጽ ዝግጅታችን እንደቀጠለ ነው። በሰሜን ኢትዮጵያው ጦርነት ጉዳት የደረሰባቸው የቴሌኮም መሰረተ ልማቶችን ለመጠገን ማቀዱን የኢትዮጵያ ኮሙኒኬሽንስ ባለስልጣን አስታወቀም። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ባልቻሬባ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ተቋማቸው በጦርነት የተጎዱ የቴሌኮም መሰረተ ልማቶችን መልሶ ለመገንባትና ሌሎችም ተያያዥ ፕሮጀክቶችን ለማከናወን የ80 ሚሊዮን ዶላር በጀት መያዙን አመልክተዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት ሰጡ አንድ የንግድና ኢንቨስትመንት ባለሙያ ደግሞ በቴሌኮም መሰረተ ልማቶች ላይ እየደረሰ ያለው ውድመት በልዩ ልዩ ዘርፎች የአገልግሎት መጓደል እያስከተለ መሆኑን ገልጸዋል። የመልሶ ግንባታ ስራውም ከውጭ ምንዛሬ ጋር የተያዘ በመሆኑ ቀላል እንደማይሆን አብራርተዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የኢትዮጵያ ኮሙኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻሬባ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሰሜን ኢትዮጵያው ጦርነት ምክንያት በትግራይ፣ በአማራና በአፋር ክልሎች በቴሌኮም የመሰረተ ልማት አውታሮች ላይ ጉዳት መድረሱን ተናግረዋል። ኢንጂነር ባልቻሬባ በጦርነቱ ወቅት የደረሰውን የጉዳት መጠን ምን ያህል እንደሆነ ተጠይቀው ቀጥተኛ ምላሽ ባይሰጡም ኢትዮ ቴሌኮም የራሱን የዳሰሳ ጥናት ማድረጉን ግን ተናግረዋል።
በአጠቃላይ አሁን ለጊዜው ቁጥሩን አላስታውሰውም፣ መንግስትም አጥንቶ ያቀረበበት ሁኔታ አለ። ሁሉንም ዘርፍ በማከለ መልኩ ማለት ነው። ቴሌኮምን በተመለከተም ኢትዮ ቴሌኮም የራሱን ጥናት አጥንቶ ምን ያክል ውድመት ደርሷል ወይንም እነዚህን ለማማቶች በትክክል የሚጠግነው ስራ ላይ ለማዋል ይሄን ያክል ያስፈልገኛል በሚል እነሱም ፕሮፖዝ ያደረጉት ነገር አለ።
በጉዳዩ ዙሪያ አስተያየት እንዲሰጡን የጠየቅናቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ በጦርነቱ ወቅት በቴሌኮም መሰረተ ልማት ላይ ከፍተኛ ጉዳት መድረሱን እንደሚያምኑ ተናግረው ከዚህ ጋር ተያይዞ በልዩ ልዩ የማህበራዊና ኢኮኖሚያዊ ዘርፎች የአገልግሎት መስተጓጎል አጋጥመዋል ይላሉ።
መሰረተ ልማቶች ከወደሙ ከፍተኛ የሆነ ተጽዕኖ ይኖረዋል። እውቀቶችን ትራንስፈር የሚደረጉበት አንዱ እሱ ነው። ገንዘብ ልውውጥ የሚደረግበት አንዱ እሱ ነው። ለምሳሌ የባንክ ሴክተሩ በተመለከተ ከዚህ ከቴሌ ጋር ስለሆነ ትልቁን ትራንዛክሽን የሚካሄድበት ነው። ስለ የባንክ አገልግሎት አለማግኘት በራሱ የሚያመጣቸው በንግድና በኢንቨስትመንት ላይ ከፍተኛ የሆነ ተጽዕኖ አለው። በሁሉም ነገሮች ከመረጃ ጋር የተያያዙ ናቸው። መረጃ መለዋወጥ አለመቻል፣ መቀበል አለመቻል ከባድ የሆነ ችግር እንደሚያመጣ ጥርጥር የለው። ለምሳሌ ህዝብ ከመረጃ ውጪ ይሆናል። ዳታዎች መለዋወጥ ካለመቻል በራሱ የሚያመጣው ጉዳት በጣም ከፍተኛ ጉዳት ነው።
ኢንጂነር ባልቻሬባ በሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ደርሶባቸዋል ያሏቸውን የቴሌኮም መሰረተ ልማቶች ከዓለም ባንክ የምስራቅ አፍሪካ ቀጣናዊ የዲጂታል ትስስር ፕሮጀክት በተገኘ በጀት ለመጠገን መታቀዱን ተናግረዋል።
በተለይ በአፋር፣ በትግራይ እና በአማራ ክልል ያሉ እዛ ብዙ ታወሮች የተጎዱ ነበሩ፣ ፋይበር መስመሮች የተጎዱ ነበሩ። እነሱን መሰረተ ልማቶች መልሶ ለመገንባትም እንጠቀማለን ማለት ነው። የሚወዳደሩት ደግሞ ኢትዮ ቴሌኮም እና ሳፋሪኮም ብቻ ናቸው የሚሆኑት። ለእነሱ ጨረታ ሰጥተን እነሱ ገንብተው ሲጨርሱ እኛም እየተከታተልን በየደረሱበት ሁኔታ በምንሰጣቸው ኮንትራክት መሰረት ክፍያ እየፈጸምን የምናሰራቸው ይሆናል ማለት ነው።
አቶ ከፈለኝ ኃይሉ በበኩላቸው በመሰረተ ልማቶች ላይ እየደረሰ ያለው ውድመት ተደራራቢ ጉዳት እንደሚያስከትል ገልጸው የመልሶ ግንባታ ስራውም ደግሞ ከውጭ ምንዛሪ ጋር ስለሚያያዝ ቀላል አይደለም ብለዋል።
ትላንት የነበረው ኢንፍራስትራክቸር ወድሞ እንደገና አሁን አዲስ በሚተካበት ጊዜ የአዲሱ የመተኪያ ዋጋም ራሱ ከባድ የሆነ ኢኮኖሚያዊ ጫና ይፈጥራል። እንግዲህ እሱ ወደበ እንደገና ደግሞ አሁን መተኪያ ደግሞ ሌላ ያስፈልጋል ማለት ነው። ሲተካ ደግሞ እጥፍ ነው የሚሆነው ማለት ነው ጉዳቱ። ኢትዮጵያ በራሷ የቴሌኮም ኢንስትሩመንቶችን አታመርትም። እያንዳንዱን የቴሌኮም ኢንፍራስትራክቸሮች በሙሉ ከውጭ ሀገር የሚመጡ ነው። ከውጭ ሀገር ሲመጡ ደግሞ በውጭ ምንዛሪ የሚገዙ ናቸው። የኢትዮጵያ ያለባት የውጭ ምንዛሪ ችግር በግልጽ የሚታወቅ ነው። አንደኛ የውጭ ምንዛሪ ማግኘት በራሱ ችግር ነው። የተገኘውንም የውጭ ምንዛሪ ለዚህ አሎኬት ማድረግ ወይም መመደብ ለሀገር ትንሽ ይከብዳል።
ግጭቶች በየትኛውም ዘርፍ ላይ ጉዳት እያደረሱ መሆናቸውን የተናገሩት ባለሙያው ተፋላሚ ኃይሎች ችግሮቻቸውን በሰላም እንዲፈቱና ማህበራዊ መሰረተ ልማቶችንም የጥቃት ኢላማ እንዳያደርጉ ተማጽነዋል።
ግጭት ውስጥ ተሳታፊ የሆኑ አካሎች የመጀመሪያ ተግባራቸው ሊሆን የሚችለው ወደ ሰላም መጥተው መነጋገር የሚችሉበትንና ጦር መሳሪያ ውጪ በሰላማዊ ድርድር መነጋገር የሚቻልበትን ነገር ማድረግ ነው የመጀመሪያው ነገር። ሁለተኛ ደግሞ የመሰረተ ልማቶችን የግጭት ሜዳ ማድረግ ዓለም አቀፍም ተጠያቂነት የሚያመጣ ስለሆነ ማንኛውም አካል ጥበቃ ሊያደርጉለትም ይገባሉ እያስባሉ።
ማህበራዊ መሰረተ ልማቶችን ኢላማ ማድረግ የለባቸውም ነው። የኢትዮጵያ ኮሚኒኬሽን ባለስልጣን ተቆጣጣሪ አካል በመሆኑ በመሰረተ ልማት ግንባታ እንደማይሳተፍ የተናገሩት ዋና ዳይሬክተር ባልቻ መስሪያ ቤታቸው ወደፊትም ገንዘብ እያፈላለገ ለቴሌኮም ተቋማቱ ድጋፍ በመስጠት በገጠር አካባቢዎች የቴሌኮም አገልግሎት እንዲያስፋፉ እንደሚያደርግ ገልጸዋል።
ገጠር ስለሆነ ብቻ በማንኛውም ገጠር ውስጥ ለሚደረግ ኢንቨስትመንት አንሰጥም። ምናረገው ምንድነው? በትክክል አካባቢዎች ይለያሉ። ፈጽሞ አገልግሎት ያላገኙ ወይም ደግሞ በቂ አገልግሎት ያላገኙ ተብለው ይለዩ ይችላሉ። እነዛ አካባቢ አዋጭ አይደለም። ኦፕሬተሮቹ እዛ ገብተው ኢንቨስት አድርገው ሪተርን ኦን ኢንቨስትመንት ማግኘት አይችሉም ብለን ለለየናቸው ጣቢያዎች ወይም አካባቢዎች ነው ይህንን ፈንድ የምናደርገው። ማን
ከዓለም ባንክ የተገኘው የበጀት ድጋፍ 80 ሚሊዮን ዶላር መሆኑን ኢንጂነር ባልቻ ገልጸው በዚህ በጀት በጦርነት የተጎዱ መሰረተ ልማቶችን ከመጠገን በተጨማሪ በስደተኞች መጠለያዎች አካባቢ የቴሌኮም አገልግሎት የማስፋፋትና ኢትዮጵያን ከጎረቤት ሀገራት ጋር የሚያገናኙ ዓለም አቀፍ መስመሮችን አቅም የማሻሻል ስራዎችም እንደሚከናወኑ አስታውቀዋል። በቀጣዮቹ 2 ዓመታት ከኢትዮ ቴሌኮምና ሳፋሪኮም በተጨማሪ 3ኛ የቴሌኮም አገልግሎት አቅራቢ ድርጅት የኢትዮጵያን ገበያ እንደሚቀላቀልም ዋና ዳይሬክተሩ ተናግረዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችንና ተመልካቾቻችን ቀጥሎ ደግሞ የአሜሪካ ምርጫ የተመለከቱ ዘገባዎች ወደ እናንተ ይደርሳሉ።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለስ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ ያማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን ለመከታተል ይችላሉ።
በአሜሪካ ምርጫ ዋና ዋና ጉዳዮች ምንድናቸው? በምሽቱ የአሜሪካ ምርጫ ከተመለከቱ ዘገባዎቻችን አንደኛው ትኩረቱን የሚያደርግበት ነው። በአሜሪካ ምርጫ በአገሪቱም ሆነ በተቀረው ዓለም ላይ አንድምታ ይኖራቸው ጉዳዮች ይነሳሉ። የኢኮኖሚ፣ የፍልሰተኞች፣ የውጭ ጉዳይና የመከላከያ ጉዳዮች ከሚጠቀሱት ፖሊሲዎች ውስጥ ናቸው። በተጠቀሱትም ሆነ በሌሎች ጉዳዮች ላይ ሁለቱ እጩዎች ዶናልድ ትራምፕና ካማላ ሃሪስ የሚለያዩት በምንድን ነው? ጉዳዮቹስ በተቀረው ዓለም ሆነ በአፍሪካ ቀንድ ላይ የሚኖራቸው ተጽዕኖ ምን ይሆን? ባልደረባችን እንግድ ወልዴ በጆርጂያ ስቴት ዩኒቨርሲቲ ፕሪሜትር ኮሌጅ የፖለቲካል ሳይንስ ተባባሪ ፕሮፌሰር የሆኑትን ዶክተር ፋሲል ቸርነትን ጋብዞ አነጋግሯቸዋል። እንደሚከተለው ይቀርባል።
ለዚህ ውይይት የተባበሩኝ ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ በፕሪሜትር ኮሌጅ የፖለቲካ ሳይንስ ፕሮፌሰር ናቸው። ዶክተር ፋሲል ከረጅም የስራ ቀን ውሎ በኋላ አመሻሽ ላይ ነው የተገናኘ ነው። ስለ ጊዜው አመሰግናለሁ።
አመሰግናለሁ።
በዚህ ምርጫ የሚነሱት ዋና ዋና ጉዳዮች፣ ፖሊሲዎች ምንድን ናቸው የሚለውን ነው። ከነዚህ ውስጥ ለምሳሌ የፍልሰተኞች ጉዳይ፣ የኢሚግሬሽን ጉዳይ አለ፣ የኢኮኖሚ ጉዳይ አለ፣ የውጭ ፖሊሲ ጉዳይ አለ፣ የጤናም ጉዳይ አለ። እነዚህ ጉዳዮች በሁለቱ ፓርቲዎች በትራምፕ የሚሆን በካማላ ሃሪስ ወገን ይነሳሉ። ሲነሱም በተለያየ መልክ ነው የሚነሱት እና ምናልባት በእያንዳንዶቹ ጉዳዮች ላይ እያንዳንዱ ፓርቲ ምንድን ነው የሚለው፣ ልዩነታቸው ምንድን ነው፣ ተመሳሳይነት ካላቸው ምንድን ነው የሚለውን በዚህኛው አጭር ክፍል እንዳስሳለን። ከፍልሰተኞች ጉዳይ መነሳት እንችላለን። ዋናው ጉዳይ በመነሳት ላይ ያለው እሱ ስለሆነ
ጥሩ። እንግዲህ እንደው ባጭሩ ለአድማጭ እንደሚገባ ለማድረግ ሁለቱ ፖለቲካል ፓርቲዎች መሰረታዊ የሆነ ልዩነት አላቸው በፓርቲ ፕሮግራም ደረጃ። እንግዲህ የሪፐብሊካኑ ፓርቲ ፍሪ ኢኮኖሚ፣ ማርኬት ኢኮኖሚ፣ የመንግስት ደግሞ በኢኮኖሚ ውስጥ ያለው ኢንቮልቭመንት ወይም ደግሞ ጣልቃ ገብነት በጣም ቢያንስ እንዲያውም ቢቀር ደስ ይላቸዋል። ማህበራዊ ጉዳዮች ላይ በተመለከተ ደግሞ መንግስት ጠለቅ ያለ አቋምና ሚና ተጫውቶ እነዚህን ኮንሰርቬቲቭ የሆኑትን የእሴቶች እንዲያስረግጥ ቢሳተፍ ደስ ይላቸዋል። ሁለተኛ ነገር ደግሞ ለስቴቶች ከፌዴራል ገቨርንመንቱ ይልቅ ስቴቶቹን ሞር ፖለቲካል አብዛኛው በዛ ያለ ፖለቲካ ፓወር ወደዛ እንዲሆን ይመርጣሉ። ከሞላ ጎደል ይሄ ነው። ዴሞክራቶቹን ደግሞ ብናይ በሶሾ ኢኮኖሚክ ጃስቲስ አካባቢ ፓርቲ ፕሮግራማቸውን ነድፈው እሱ ላይ ይሰራሉ። በሴቶች መብት ላይ፣ በጌይስ፣ በሌዝቢያንስ፣ ኤልጂቢቲኪ ኮሚኒቲ፣ በዚህ ላይ ደግሞ መንግስት በእነዚህ ነገሮች ዙሪያ ለሚሰራ ፕሮግራም ጠለቅ ያለ ተሳትፎ እንዲኖረው ይፈልጋሉ። አሁን ያንን እንደ መሰረታዊ ሀሳብ እንያዝ እና ከዛ በመነሳት ኢሚግሬሽን ፍልሰት እንዳልከው በተመለከተ የሪፐብሊካኑ ፓርቲ ሁለቱም ፓርቲዎች በነገራችን ላይ እልባት እንዲያገኝ ይፈልጋሉ የዚህ የኢሊጋል ፍልሰት በተለይ ጉዳይ። ነገር ግን እንዴት ነው የምንፈጽመው የሚለው ላይ ይለያያሉ። አንደኛ የፕሬዚዳንት ትራምፕን ፖሊሲ ባለፈውም በስልጣን ላይ በነበሩበት ጊዜ ብናይ በጣም ስር ነቀል የሆነ ፖሊሲ ነው። ይህን የምለው ለምንድን ነው? አንደኛ በአብዛኛው እዚህ ሀገር በተዘዋዋሪ መንገድ የገቡትን በህገወጥ በሙሉ መልሼ ያስወጣለሁ። ይህንን ለማድረግ ደግሞ ናሽናል ጋርድንም ያስፈልግ ሚሊተሪውንም ተጠቅሜ ተግባራዊ ያደርጋል ይላል። ሁለተኛ ደግሞ በርዝ ራይት ሲቲዝንሺፕ ማለት በትውልድ የመጣ የዜግነት መብት እሱን ደግሞ አስቀራለሁ የሚል አቋም አላቸው። እንግዲህ ይሄ ጠንካራ አቋም ነው። በዛኛው በኩል ደግሞ ዴሞክራቶችን ወይ ደግሞ ቫይስ ፕሬዚዳንት ሃሪስን አቋም ብታይ ኮምፕሬሄንሲቭ የሆነ አጠቃላይ የሆነ ኢሚግሬሽን ፖሊሲ ማውጣት እንደሚያስፈልግ ያም ደግሞ አንደኛው ነጥብ ምንድነው? ፓስ ቱ ሲቲዝንሺፕ እንዲኖር እዚህ ሀገር ብዙ ለቆዩ ሰዎች ሀገራችን ብለው ብዙ አመት ቆይተዋል ሪጋርድለስ እንደ አምነስቲ ነገር እንዲኖር የሚጠቁም ፖሊሲ አላቸው። እና ዋናው ነገር ግን ያው ይሄ ነገር ችግሩ ስር የሰደደና የቆየ በመሆኑ በአንድ ቀን ወይም በአንድ ወር የሚቃለል ነገር አይደለም። ስለዚህ ተለቅ ያለ እንትን ወስዶ እርምጃ ወስዶ ማሰብ ያስፈልጋል የሚልም አቋም አላቸው።
ወደ ውጪ ጉዳይ ፖሊሲው እንሂድ። ምናልባት ሌላ የዓለም አቀፍ ተጽዕኖን በተመለከተ በምናነሳበት ወቅት በሌላ ክፍል እናነሳዋለን። ግን ለጊዜው ባጭሩ የውጪ ፖሊሲውን በተመለከተ የሁለቱ ፓርቲዎች ልዩነት አሁን እየተካሄደ ባለው በመካከለኛው ምስራቅ በዩክሬን እየተካሄደ ካለው ጦርነት አንጻር ብናነሳው
በመሰረታዊ ደረጃ ሁለቱም ፓርቲዎች ብዙ ባይራራቁም የአሜሪካን ብሔራዊ ጥቅም በማስጠበቅ ደረጃ ግን በየት በኩል ነው እንዴት ነው እናስጠብቀው የሚለው ላይ ይለያያሉ። ዴሞክራቲክ ፓርቲው እንዲሁም የዴሞክራቲክ ፓርቲ እጩ ቫይስ ፕሬዚዳንት ሃሪስ ፖሊሲያቸው በመልቲላተራሊዝም ማለትም ከወዳጅ ሀገሮች ጋር ከሌሎችም ሀገሮች ጋር ኢንተርናሽናል ፕላትፎርም መድረኮች በመጠቀም ግጭቶችን ለመፍታት እንደዚሁም ደግሞ ሌሎችንም ድንበር ዘለል የሆኑ ጉዳዮችን በአንድ ላይ ተሰባስቦ መፍትሄ ማስገኘትን የሚለውን ነገር ይመርጣሉ። በዚህ በኩል ደግሞ ስናይ ፕሬዚዳንት ትራምፕ ከዚህ በፊትም በ2016 እስከ ተመርጠው ካለ በኋላ ያደረጉትን ብናይ አንደኛ ነገር በዩክሬን ጦርነት በተመለከተ ዩሮፒያኖቹ በጣም የሚፈሩት ነገር ምንድነው? አሜሪካን የነሱን ደህንነት ለማስጠበቅ ብዙ ዋጋ እየከፈለች ነው ያለችውና ለአሜሪካ የሚመጣ ጥቅም የለም። ስለዚህ እኔ ብመረጥ ከኔቶ እወጣለሁ ወይ ደግሞ ሁለተኛ ደግሞ ይሄንን ጦርነት የዩክሬንን ጦርነት ባጭር ጊዜ ውስጥ በድርድር ለመፍታት ቃል ገባለሁ ብለዋል። እና ይሄ በፖሊሲ ደረጃ እንግዲህ ከሃሪስ ፖሊሲ ጋር ስታነጻጽሩ ሃሪስ ያልተቆጠበ ድጋፍ ለዩክሬን መንግስት ለመስጠት ከወዲሁ ቃል ገብተዋል። እና እዚህ ላይ በጣም ይለያያሉ። ከዛ በተረፈ ወደ መካከለኛው ምስራቅ ወጥተን ሁለቱም ለእስራኤል ያላቸውን ታማኝነት ገልጸዋል በተለያየ መድረክ ላይ። እንዲያውም ፕሬዚደንት ትራምፕ በመጀመሪያው ዙር ስልጣን ላይ በነበረበት ወቅት የአሜሪካን ኤምባሲ ኢየሩሳሌም ውስጥ እንዲሆን የሚል አቋም ወስደው ይህንን ተግባራዊ አድርገዋል። ለተያያዘ ነው በቱ ስቴት ሶሉሽን በሚለውም አያምኑም። ዴሞክራቶቹ ግን ፓለስታይን እና እስራኤል ጎን ለጎን አብረው መኖር ይችላሉ እና የማንኛውም እርቅና ድርድር ውጤት መሆን ያለበት የቱ ስቴት ሶሉሽን የሚለው ነገር ነው በሚል የተስማሙበት ፖሊሲ ይኖራቸዋል ማለት ነው።
አንዱ ሌላው የሚነጋገሩበትና ምናልባት የሚከራከሩበት ጉዳይ ከቻይና ጋር ያለው ጉዳይ ነው። በተለይም በንግድ በታሪፍ እና መሰል ጉዳዮች በተመለከተ ከዛ አንጻር የአንዱ ፓርቲ ወይም የሌላው ፓርቲ ማሸነፍ ከቻይና ጋር በሚኖረው ግንኙነት የሚያስከትለው ተጽዕኖ ምን ይሆናል?
አሁን እንግዲህ በኢኮኖሚው አካባቢ የዴሞክራቲክ ፓርቲው ደግሞ የቫይስ ፕሬዚደንት ሃሪስ ፖሊሲ በአብዛኛው ምንድነው? በእንደዚህ ድንበር ዘለል በሆኑ አንዳንድ የጋራ ሁኔታዎች ላይ ተነጋግረን መስራት እንችላለን ከቻይና ጋር በሂውማን ራይት ሰብአዊ መብት መደፈር በመሳሰሉ ጉዳዮች ላይ ግን ጠበቅ ያለ እርምጃ ወስደን ቻይናን መጫን አለብን የሚል አቋም አላቸው። ፕሬዚደንት ትራምፕ ደግሞ ለዚህ ሁሉ መንስኤ ለዚህ ሁሉ የኢኮኖሚክ ችግር መንስኤው ቻይና ስለሆነች ታሪፍ በመጫን ወደዚህ ሀገር የሚገቡትን ማንኛውም የሸቀጦችን መሆነን ለማስቆም ይቻላል የአሜሪካንን አምራቾች ለመጠበቅ ለማለት ነው። አሜሪካን ኩባንያዎችን ለመጠበቅ ኮምፒቲሽኑ እየተባባሰ መጥቷል። አሁን ቻይና በኢኮኖሚ እያደገች የመጣች በማስ ፕሮዳክሽን ብዙ ነገር በመንግስት እርዳታ በመንግስት ድጎማ ብዙ ኩባንያዎች አሏቸው። በዛ በኩል የሚያደርጉት የኢኮኖሚክ እንቅስቃሴ ለአሜሪካ እንደ ስጋት ነው የሆነውና ለዚህ solution ነው ብለው የሚያምሉት ታሪፍ መጫን ነው እና ታሪፍ ስንጭን ያው ችግሩ ደግሞ ቫይስ ፕሬዚደንት ሃሪስ እንደሚያነሱት በኮንሱመሩ ላይ የዋጋ ጭማሪ ያመጣል እና ይሄ ለአቨሬጅ በአማካይ ለሚኖር አንድ አሜሪካዊ ቤተሰብ በትንሹ እስከ $4000 ድረስ የዋጋ ጭማሪ ያመጣል የሚል ሐሳብ አላቸው እና ታሪፍ እንደ ሶሉሽን መሆን የለበትም የሚል አመለካከት አላቸው።
በኢኮኖሚው ጉዳይ ካነሳን ወደ ሀገር ውስጥ እናምጣውና ወደ ሀገር ውስጥ ወደዚህ ወደ አሜሪካ ማለቴ ነው። በዚህ በሀገር ውስጥ ደግሞ ብዙ የኢኮኖሚ ችግር እንዳለ ይታወቃል። ሁለቱም ፓርቲዎች በየግላቸው ያንን ችግር የሚፈቱበትን መንገድ ፖሊሲ ሲያስተዋውቁ ሰንብተዋል እና እነዛንስ በመጠኑ ብንነካካቸው
እንግዲህ የዲሞክራቶቹ ምንድነው ለአቨሬጅ አሜሪካን በተሰብ አሁን ያለው የኑሮ ውድነት የዋጋ ግሽበት የዋጋ መናር በጣም ህይወታችንን አደጋችን ህይወቱን አደጋችን የሆነ እንዳመጣው እናምናለንና ይሄንን ለመቅረፍ የሚያስችል የተለያዩ ፖሊሲዎችን ቀርጻለን ማለት ነው። አንደኛው ፖሊሲ ምንድነው ለበዝቅተኛ ገቢ ለሚተዳደሩ ሰዎች ከመካከለኛ ገቢ ጀምሮ የታክስ ብሬክ እንሰጣለን የታክስ ካት እንሰጣለን ማለት ነው። ሁለተኛ ነገር ደግሞ ሌሎችን እነዚህ የጤና ጉዳይ በተመለከተ አፎርደብል ኬር ወይም ኦባማ ኬር ፕላን በስፋት ማጠናከርና ተጠቃሚን ማብዛት እንዲሁም ደግሞ በትምህርት አካባቢ የተለያዩ ድጎማዎችን ማድረግ የሚል ፖሊሲ አላቸው። እንግዲህ ኦቨርኦል በኢኮኖሚው ላይ ጥሩ እንድምታ እንዲኖረው ማለት ነው። ምክንያቱም በአሁኑ ሰዓት ኢኮኖሚውን በተመለከተ አብዛኛው አሜሪካዊ መራጭ በምርጫ ቅኝት እንደሚታየው ፕሬዚዳንት ትራምፕ እንዲያውም የተሻለ ሶሉሽን አላቸው ብለው ያምናሉ። እንግዲህ በተደጋጋሚ በተደረገ ፖሊንግ ማለት ነው። ስለዚህ የዚህን ፍራቻ የመስራት ዲሞክራቶቹ ሁሉንም ፖሊሲ የሚያመላክቱት ወደ አቨሬጅ አሜሪካን ወይ ደግሞ ለመካከለኛ እና ከዛ በላይ ገቢ ላለው ሰው ኢኮኖሚው የመጣውን ግሽበትና የዋጋ መናር የኑሮ ውድነትን ሊያስቀንስ የሚችል ፕሮግራም መፍጠር እንችላለን የሚሉት። በአንጻሩ ደግሞ ፕሬዚዳንት ትራምፕ ከዚህ በፊትም አድርገውታል በጣም ከፍተኛ ገቢ ላላቸው ሰዎች እንዲሁም ለኩባንያዎች የታክስ ብሬክ የመስጠት ፕሮግራም ከዚህ በፊትም አድርገውታል በ2017 እና እሱ ምንድነው ትሪክል ዳውን ኢኮኖሚ የሚሉት እምነት ነው። እንግዲህ እነዚህ ሰዎች የገንዘብ ታክስ ብሬክ ሲሰጣቸው ሬጉላተሪ ኤጀንሲዎቹን ደግሞ በኢኮኖሚ ውስጥ ያላቸው ሚና ስንቀንስ ቢዝነሶቹ የበለጠ ምርታማ ሊሆኑ ይችላሉ እና የዛው ጥቅም ደግሞ ለማንኛውም አሜሪካዊ ለአቨሬጅ ሰው ጥሩ እንድምታ ይኖራል የሚል እምነት ነው። ግን ቫይስ ፕሬዚደንት ሃሪስ ደግሞ በአንጻሩ ይሄ ጉዳይ ታክስ ለብሬክስ ለላይኛው የገቢ ከፍተኛ ገቢ ላላቸው መስጠቱ ከዚህ በፊትም ታይቷል ምንም ጥቅም የለውም ተመልሶ ገንዘቡ ኢንቨስትድ አልሆነም እና ሌላ ስራም አልፈጠረም ሌላ ኦፖርቹኒቲም አልፈጠረም እና ዋጋ የለውም የሚል እምነት ነው ያላቸው።
የውጭ ግንኙነቱን እያነሳን ወደ ኢኮኖሚው ስለገቡ በዛውም የኢኮኖሚውን ጉዳይ የሀገር ውስጥ ኢኮኖሚውን ጉዳይ ላንሳብዬ ነው። እንደገና ወደ ውጭ ፖሊሲ መልሰውታለው ዶክተር ፋሲል። የአድማጮቻችን መሰረት ወደ ሆነው ወደ አፍሪካ ቀንድ ኢትዮጵያን ጨምሮ በዛ ቀጠና ውስጥ ያንዱ ፓርቲ ወይም ሌላው ፓርቲ መመረጥ የሚያመጣው እንደምታ አለ ወይ ካለስ ምንድነው?
በፖሊሲ ደረጃ ሁለቱ ፓርቲዎች በውጭ ጉዳይ ሁኔታ ላይ ብዙም አይለያዩም። አፍሪካን በተመለከተ ለረጅም ጊዜ ሲካሄድ የነበረው ምንድነው? ዲሞክራሲ የዲሞክራሲ አገዛዝ እንድታሰፍሩ የሰብአዊ መብት መዳፈር እንዲቆም የሚል ከንግግር ያልበለጠ የፖሊሲ አቅጣጫውን ግዜ ሲነገር ይደመጣል። በዛ ላይ ደግሞ የዛሬ 3 4 አመት ፕሬዚደንት ባይደን ለብዙ አፍሪካ ሀገሮች የገቡት ቃል አለ። ይሄ ምንድነው? በተባበሩት መንግስታት ሴኩሪቲ ካውንስል ውስጥ የአፍሪካ ሀገሮች አብዛኛው ወንበር የነበራቸው ወንበር ቢጨመር እና በቪቶ ፓወርም ደረጃ የሚሰጥበትን የሚያገኙበት መንገድ አመቻቻለሁ ብለው ቃል ገብተው ነበር። ግን አንድም የሆነ ነገር የለም። በቅርቡ በነበረ በተባበሩት መንግስታት ውይይት ላይ ተነስቶ ይሄ ነገር እልባት አላገኘ ፕሮሚሳቸውንም አልጠበቁም። ስለዚህ ከኢትዮጵያም ጋር ያለው ልዩነት እንደ ሌሎች ሀገሮች በሴኩሪቲ ደረጃ አፍሪካ ቀንድ አካባቢ ያለው የሴኩሪቲ ሁኔታን በተመለከተ ከኢትዮጵያ ጋር የሴኩሪቲ ግንኙነት አሜሪካ ነበራት በኢህአዴግ ጊዜ ከዛም በኋላ ደግሞ ይሄ የሬድሲ በተላለፊያ ስትራቴጂክ የሆነ የውሃ መንገድ ስለሆነ እንዲያውም የዓለም I-95 ተብሎ ነው የሚታወቀው። በዛ የተነሳ በሴኩሪቲ ጉዳይ አካባቢ ሌላው እንግዲህ ምንድነው እርዳታ ቤዚክ እርዳታ በኢኮኖሚ ደረጃ በጤና በምናምን የሚሰጠው አለ። ከዛ በተረፈ ምንም ጠለቅ ያለ ኮሚትመንት ከሁለቱም አቅጣጫ የሚታይ አይመስለኝም። የሚመጣውም ለውጥ የዛ ነው ያህል የጎላ ሊሆን አይችልም።
በአሁን እየታየ ባለውስ በኢትዮጵያ በሶማሊያ እና በኤርትራ እንዲሁም በግብጽ መካከል የሚታየው የውጭ ጉዳይ ችግር እንበለው በዛስ ላይ የሚያመጣው ያንዳቸው ወይም ሌላኛው መመረጥ የሚፈታው ችግሩን ሊፈታ ወይም ችግሩን ሊያባብስ ይችል ይሆን?
አዎ እንግዲህ ማየት ያለብን ነገር ግብጽ ለአሜሪካን የመካከለኛው ምስራቅ ፖሊሲ እንደ መልህቅ ናት። ከእስራኤል ቀጥሎ ወደ 1.3 ቢሊዮን ዳላር እርዳታ አመት ታገኛለች። የሲሲ መንግስት የሚፈጽመው ሆነም የሰብአዊ መብት ጉድለት ወይም ሌላም ነገር ብዙም አጠንክረው አይቃወሙትም። ምክንያቱም እንዳልኩ በመካከለኛው ምስራቅ ላለው ፖሊሲ ግብጽ የምትጫወተው ሚና ከፍ ያለ ስለሆነ የእሷን ጥቅም ከማስጠበቅ የራቀ ብዙ ነገር ሊኖር አይችልም። ባለፈውም በትራምፕ አድሚኒስትሬሽን የኤደን ግድብ በተመለከተ የነበረው ድርድር ላይ ወደ ግብጽ አድሏዊ የነበረ ፖዚሽን ነበር የአሜሪካን መንግስት የያዘው እና ከዚህ አንጻር ነው እንግዲህ ማየው የኢትዮጵያ ጠቃሚነት ከግብጽ አንጻር በጣም ብዙ የጎላ አይደለም እና ይሄ ደግሞ የሚያመጣው እንድምታ የግብጽን መንግስት ብሔራዊ ጥቅም የማስጠበቅ ነገር ሊኖር ይችላል ያምናለሁ።
ዶክተር ፋሲል ቸርነት በዚህ በተያያዘው ምርጫ የሚታዩ ዋና ጉዳዮችና ፖሊሲዎችን እንዲሁም ዓለም አቀፍ እንደምታውን በተመለከተ ለሰጡኝ ማብራሪያ አመሰግናለሁ።
በአሜሪካ ምርጫ የሚነሱ ዋና ዋና ጉዳዮችን በተመለከተ እንግዳ ወልዴ ከእንግዳው ጋር ያደረጉን ቆይታና ተከታታይ ተመለስ ነው። እንግዳውንና እንግዱን አመሰግናለሁኝ። ቀጣዩ የአሜሪካ ምርጫ የተመለከተው ዘገባችን ደግሞ ወጣት መራጮችን ይመለከታል። በአሜሪካ ፕሬዝዳንታዊ ምርጫ የሚሳተፉት ወጣቶች መራጮች ጄንዚ በሚል መጠሪያ ይታወቃሉ። ከ18 እስከ 27 ባለው የእድሜ ክልል ገደማ ውስጥ ይገኛሉ። እንዴት መምረጥ እንደሚችሉ ከመማር ጀምሮ ከቤት ቤት እየዞሩ ድጋፍ ማሰባሰብ ተግባራት ድረስ ብዙዎች የምርጫው የሲቪክ ሂደት አካል እየሆኑ ነው። ላውሬል ቦማን ያጠናቀረችው ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
በራክቪል ሜሪላንድ ውስጥ የሞንጎመሪ ኮሌጅ የተማሪ መሪዎች በቅርቡ የድምፅ መስጫ ናሙናዎችን ያካተተ የመራጮች ትምህርትን የሚመሩ ተጋባዥ የምርጫ አስፈጻሚዎች የተገኙበት ምስለ ምርጫ ስነስርዓት አከናውነዋል። ለህዳሩ የአሜሪካ ፕሬዚደንታዊ ምርጫ ተማሪዎቹን ዝግጁ ለማድረግ የተደረገ ጥረት ነው። ብሪዝኒ ግሪን የምስለ ምርጫው ልምምድ አስተባባሪ ናት።
የዛሬው ክንውን አላማ ስለ መራጮች ትምህርት እንዲሁም ሰዎች ጣቢያዎቹን እንዲያዩ ማስቻል ነው። በምርጫ ጣቢያዎች የሚጠብቃቸውን ቀድመው እንዲመለከቱም ያግዛል።
አካያም ዳማንግን የመሰሉ ተሳታፊዎች አመስጋኞች ይመስላሉ።
ለመጀመሪያ ጊዜ ድምጽ መስጠት ምን አይነት ስሜት እንደሚኖረው ለማየት ሻለው። በፕሬዝዳንታዊ ምርጫ ላይ ድምጽ ሰጥ የመጀመሪያዬ ነው። ሂደቱንም ለማየት ፈልጋለሁ።
እኒህ ወጣት መራጮች የተለያዩ ጉዳዮች ያሳስቧቸዋል።
የሀገሪቱን የብድር ሁኔታ የሚመለከቱ የፋይናንስ ጉዳዮች ጉዳዩን ያን ያህል አልተረዳሁትም። ስመለከተው ግን ትልቅ ቁጥር ይመስላል። ለምን ይህን ያህል ቁጥሩ እንዳሻቀብ አልገባኝም።
የአየር ንብረት ለውጥ ጉዳይ ቁልፍ ይመስለኛል፣ የስነ ተዋልዶ መብትም ጭምር።
ለብዙ ሰዎች የአሜሪካ ሚና በዓለም ላይ በተለይ ለወጣት መራጮች በጣም አስፈላጊ ጉዳይ ነው ብዬ አስባለሁ።
በሪፐብሊካኑ ዶናልድ ትራምፕ እና በዲሞክራቷ ካማላ ሃሪስ መካከል በሚደረገው የዩናይትድ ስቴትስ ፕሬዚደንታዊ ውድድር ላይ ቃለ መጠይቅ ያደረግናቸው አብዛኞቹ ተማሪዎች ለማን እንደሚመርጡ ይፋ አላደረጉም። ሆኖም የዲሞክራቱ ጠንካራ ድጋፍ ይዞታ ሆኖ የቆየው የሜሪላንድ ግዛት ድምፁን ለሃሪስ ይሰጣል ተብሎ ይጠበቃል። የጆርጂያ ወጣት ሪፐብሊካን መሪ ጀክሊን ሃረን ለሪፐብሊካን እኩዮቿ የትኞቹ ጉዳዮች ቁልፍ እንደሆኑ ጠየቅናት። አብዛኞቹ ኢኮኖሚያዊ ጉዳይ እንደሆነ ነገረችን።
Between housing,
ከመኖሪያ አስፔዛና ጋዝ ዋጋ ከመቼውም ጊዜ በላይ መናር ጋር በአሁኑ ጊዜ ለመኖርና ቤተሰብ ለመመስረት ውድነቱ የማይቀመስ ሆኗል።
የምርጫ ዘመቻዎች በምን መልኩ ነው ወጣት መራጮችን ሊደርሱ የሚችሉት?
የጀንዚ መራጮችን በስልክ ባንክ አሊያም በስልክ ጥሪ ለማግኘት አይቻልም። የዚህ ምክንያቱ የተሳሳተ ጥሪን የሚገድቡ መተግበሪያዎችን ስለሚጠቀሙ አሊያም የማያውቁትን ቁጥር ስለማያነሱ ነው። የማህበራዊ ሚዲያ ትውልዶች ነን። የምንፈልገው ሁሉ በማህበራዊ መገናኛዎች ላይ አለ። ዜናዎችንም የምናገኘው ከማህበራዊ መገናኛዎች ነው።
ዲሞክራቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሃሪሲዝን በቀደመው ሐሳብ ይስማማል።
ዋነኛነት ለወጣቶች ዋና የዜና መተግበሪያ ቲክቶክ ነው ላለው ያ የኔ ዋና መድረክ ነው። አቀራረቡ ከወጣቶች ጋር የሚዋሃድ ስለሆነ ይመስለኛል። በቲክቶክ ላይ የሚታዩ አብዛኞቹ ዜና ጨረፍታዎች ከ30 እስከ 60 ሰከንድ ርዝመት አላቸው።
በሌላው ገጽ በሄርዶን ቨርጂኒያ የካማላ ሃሪስ ደጋፊ የሆነችው ካሜላ አልፎንዞ ሜዛ ሰዎች ለእጩዋ ድምፅ እንዲሰጡ ለማበረታታት ከቤት ቤት በመሄድ ትቀሰቅሳለች። ሁልጊዜ በሩን የሚከፍቱ ሰዎች አይገኙም። እሷ ግን ትጠብቃለች። ሃሪስ በፕሬዚደንታዊ ውድድር ፕሬዚደንት ጆ ባይደንን መተካታቸው ለወጣት ዲሞክራቶች አበረታች ነበር ትላለች።
ምክትል ፕሬዚዳንቷ እጩ ከሆኑ በኋላ ከፍተኛ የጉልበትና የጉጉት ለውጥ ተመልክቻለሁ።
ካሚላ ከ40 ሚሊዮን በላይ መራጮችን ያዘው የጄንዚ መራጮች ቡድን በፕሬዝዳንታዊ ምርጫው ወቅት ትልቅ ልዩነት እንደሚፈጥር ታምናለች። ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ።
የምሽቱ የአሜሪካ ድምጽ የአሜሪካ ምርጫ የተመለከቱ ዘገባዎቻችን እነዚህ ናቸው። በቀጣዮቹ ቀናትም የአሜሪካ ምርጫ የተመለከቱ ዘገባዎችና ትንታኔዎች ወደ እናንተ መድረሳቸው ይቀጥላሉ። ለአሁኑ ዝግጅታችን ከማጠናቀቃችን በፊት በምሽቱ ቀደም ብሎ የቀረቡላችሁን የዓለም አቀፍ አብይ ዜናዎችን ላስታውሳችሁ ወደ እናንተ ላድርስ። ኤለን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ችሎት ሳይገኙ ቀሩ። መስክ ፊታችን ጥቅምት 26 ከሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስቀድሞ ለመራጮች የሚሰጡትን 1 ሚሊዮን ዶላር ስጦታ አስመልክቶ የቀረበባቸው ክስ ከሚሰማው የፔንስልቫኒያ ችሎት መክፈቻ ነው ሳይገኙ የቀሩት። ይህም ችሎት በመናቅ የመከሰስ አደጋ ሊደቅኑ እንደመቻሉም ተገልጿል። የሪፐብሊካኖቹ ዶናልድ ትራምፕን የሚደግፉት ቢሊዮነር ኤለን መስክ በትራምፕና በዲሞክራቱ እጩ ካማላ ሃሪስ መካከል ብርቱ ፉክክር ከሚታይበትና አንድ ሳምንት የማይሞላ ጊዜ ከቀረው ፕሬዚዳንታዊ ምርጫ አስቀድሞ ከፍተኛ መጠን ያለው ገንዘብ በስጦታ መልክ ለመራጮች የሚሰጡበትን ድርጊታቸው እንዲገቱ የፊላደልፊያ ወረዳ አቃቢ ላሪ ክራስነር ያቀረቡትን ክስ ከሚያዩት ዳኛ ፊት ነበር እንዲቀርቡ ታዘው የነበረው። የጎርፍ አደጋ 158 ሰዎች ህይወት ባጠፋበት ስፔን አስከሬን ፍለጋው ቀጥሏል። የአደጋ ጊዜ ሰራተኞች 155ቱ ከምስራቃዊ ቫሌንሺያ ግዛት ሲሆኑባትና እስካሁን በተረጋገጡ መረጃዎች መሰረት በጠቅላላው የ158 ሰዎችን ህይወት በቀጠፈው በስፔን በደረሰው ከባድ የጎርፍ መጥለቅለቅ አደጋ በህንጻ ፍርስራሽ ከተቀበሩትና ከጎርፍ ከወሰዳቸው ተሽከርካሪዎች ውስጥ የአስከሬን ፍለጋ ስራዎች ቀጥለዋል። አድማጮቻችን፣ በምሽቱ ወደ እናንተ የደረሱት ዋና ዋና ዜናዎቻችን መካከል ያስታወስኳችሁ የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። ፕሮግራሙን እየመራሁ አብሬያችሁ አመሸሁት አስማማየ ነው ነበርኩኝ። ከስቱዲዮ ስርጭቱን ሲመራልኝ የነበረው ደግሞ ኤልያስ አስማረ ነበር። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ ስለነበራችሁ እናመሰግናለን። ነገ በሌላ ዝግጅት ወደ እናንተ የምንመለስ ይሆናል። መልካም ምሽት ይሁንላችሁ።